ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 28 ቀን 2014 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። ባል
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ የካቲት 28 ቀን 825 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
በቅድሚያ ዜና በማስከተልም ወቅታዊውን ሁኔታ በሚመለከት የቀረበ አጭር ትንታኔ እናቀርባለን። ከዚያም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ከኢፍትሃዊ ጦርነቶች ጀርባ ሁሉም ምዕራባውያን ኃይሎች በሚል ርዕስ የቀረበ ነው። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያ የካቲት ወር እትምን አቅርበን ክፍል አንድ ፕሮግራማችን ይጠቃልላል።
በምስራቅ ጎጃም ወጣ ከተማ ውስጥ የፋኖ አባላትን ትጥቅ ለማስፈታት የተደረገው እንቅስቃሴ ተከትሎ በተከፈተው የተኩስ ልውውጥ 4 የጸጥታ ኃይል አባላትና 2 የፋኖ አባላት ሕይወታቸውን ማጣታቸው ታውቋል። ፋኖዎችን ማሰልጠን እንዲያቆሙና ትጥቃቸውንም እንዲፈቱ በመጣ ከተማ ፖሊስና የጸጥታ አባላት ሲጠየቅ የነበረና ፋኖዎችን በሽማግሌዎች አማካኝነት እኛ ትጥቅ ያዙት ወንጀል ለመስራት ሳይሆን ጠላቶቻችን ለመደምሰስ ነው በሚል ማብራሪያ በመስጠት ሁኔታዎችን ለማብረድ ሲሞክሩ እንደነበር ይታወቃል። ያገዛዙ ቀኝ እጅ የሆነው የጸጥታ ኃይል የፋኖዎችን ተማጽኖ ባለመቀበል የፋኖዎችን ስልጣና በማስቆምና በማሰልጠን ላይ የነበሩትን የፋኖን መሪ በማሰሩ ተቃውሞ ተነስቶ እሁድ ከካቲት 27 ቀን በተፈጠረው ግጭት 2 የፋኖ አባላትና 4 ያገዛዙ የጸጥታ ኃይል አባላት የተገደሉ መሆናቸው ታውቋል። ህይወታቸው ካጡት የፋኖ አባላት መካከል አንደኛው የአካባቢ ፋኖ አስተባባሪ የነበረው የአስር አለቃ መዝገቡ የተባለው እንደሆነ ለማወቅ ተችሏል። ይህን ሁኔታ ለመሸፈን የከተማ አስተዳደር ከነበረው ሁኔታ ጋር የተቃረነ መግለጫ አውጥቷል። በመግለጫው ላይ ፋኖ ነን የሚሉ ግለሰቦች የመብራት ኃይል መኪናን በመዘረፋቸውና የፖሊስ አባላት መሳሪያ በመቀማታቸው ወንጀል በመፈጸማቸው የጸጥታ ኃይሉ በወሰደው እርምጃ ወስዶ 2 ፋኖዎችና 4 የጸጥታ ኃይል አባላት እንደተገደሉ ገልጿል። ከጥቂት ቀናት በፊት ጽንፈኞቹ አድርባዮች በተሰገሰጉበት ፍልስግና ፓርቲ የሚመራው አገዛዝ ፋኖን ኢ መደበኛ አደረጃጀት ነው በማለት እንዲፈርስና ትጥቅ እንዲፈታ ያካሄዱት እንቅስቃሴ በህዝቡ ተቃውሞ ጋብ ያለ ቢመስልም ተጠናክሮ እየቀጠለ መሆኑ ታውቋል። ቅዳሜ የካቲት 26 ቀን ከደሴ ስንቅና ሌሎችም ቁሳቁሶችን ይዞ ቆቦ አካባቢ ወደ አሉ ፋኖች የተንቀሳቀሱት 15 የፋኖ አባላት ውርጌሳ ላይ በሚገኘው የወታደር ክፍል ታግተው መሳሪያቸው እንዲያወርዱና በቁጥጥር ስር እንዲውሉ የተደረጉ መሆናቸው ይታወቃል። ከዚህም በተጨማሪ እሁድ በምስራቅ ጎጃም አዋበል ወረዳ በአካል ብቃት እንቅስቃሴ ላይ የነበሩ ከ50 በላይ ፋኖ አባላት በፖሊስ ተይዘው የታሰሩ መሆናቸው ታውቋል። በአሁኑ ወቅት ፋኖ ለማፍረስ ከፍተኛ እንቅስቃሴ የሚያደርጉት በኮሎኔሉ የሚመራው የዘረኛው አገዛዝ አባላት ከወያኔ ቡድን ጋር የተጠበቀ ግንኙነት እንዳላቸው ብዙዎች ይስማሙበታል። በቁጥር ወደ 16 የሚደርሱ ጋዜጠኞችና ሚዲያ ተቋም አባላት ለአገዛዙ ባለስልጣኖች በጻፉት ግልጽ ደብዳቤ አገዛዙ በጋዜጠኞች ላይ የሚፈጽመውን አፈናና እስር አውግዘው የታሰሩ ጋዜጠኞችን በአስቸኳይ እንዲፈቱ ይጠይቀዋል። መንግስቱም ለነጻና ገለልተኛ ተቋም እንዲሁም ለሚዲያ ነጻነት የምንከራከርነን በማለት ራሳቸውን የሚገልጹ እነዚህ ጋዜጠኞች ለ30 አመታት ያህል በአገሪቱ ውስጥ የነበረውን የጋዜጠኞች አፈናና እስር ከሶስት አመት በፊት የመጣው ለውጥ በመጀመሪያው ያስቀረው ቢመስልም ወዲያውኑ አገርሽቶበት አገሪቱ በአለም ጋዜጠኞች በማሰር ከሚታወቁ አገሮች መካከል በመጀመሪያ ደረጃ ተሰልፋለች ብሏል። ስራቸውን በነጻ ከመከናወን ውጪ ምንም ወንጀል የሌለባቸው ጋዜጠኞች አሚር አማን ኪዮ ታምራት ነገራና ቶማስ እንግዳ ባስቸኳይ እንዲፈቱ ጠይቀዋል። በተያያዘ ዜና ክራሚ ካራማራን በዓል ሲያከብሩ በጸጥታይሎች ተይዘው የተታሰሩ 33 የባልደረስ አባላት በዛሬው ዕለት በተለያዩ ፍርድ ቤቶች ቀርበው ሁለቱ የ14 ቀን የቀሩት ደግሞ 31 ደግሞ የ3 ቀናት የምርመራ ጊዜ ተሰጥቶባቸው ወደ እስር ቤት እንዲመለሱ ተደርጓል። በቆቦ ከ4000 በላይ የሆኑ ተማሪዎች ከትምህርት ገበታ ውጪ መሆናቸው ታውቋል። እነዚህ ተማሪዎች ከትምህርት ገበታ ውጪ የሆኑት መማሪያቸው የሆኑት ትምህርት ቤቶች አሸባሪ የወያኔ ቡድን የሚያካሄደውን ጦርነት በመሸሽ ወደ ቆቦ ሊሄዱ ተፈናቃዮች መጠለያ በመሆናቸው ነው ተብሏል። አሸባሪ የወያኔ ቡድን ባካሄደው ጥቃት ምክንያት በወሎ የሚገኙ አብዛኛዎቹ ትምህርት ቤቶች ጥገና ተደርጎላቸው የተቋረጠባቸውን ትምህርት እንዲጀምሩ ተማሪዎችን በመዝገብ ላይ መሆናቸው ቢታወቅም በቆቦ አንደኛ ደረጃና አጠቃላይ ሚሊኒየም ትምህርት ቤት ሲማሩ የነበሩ ወደ 4000 የሚጠጉ ተማሪዎች ከትምህርት ገበታቸው ውጪ መሆናቸውን የከተማው አስተዳደር አስታውቋል። ከወያኔ ጋር ያለው ጦርነት አሁንም እየተካሄደ በመሆኑ ከራያ አላማጣ ከዋጃ ከጥሙጋና ከሌሎች አካባቢዎች ቤት ንብረታቸው ትተው የተሰደዱ ከ40000 በላይ ተፈናቃዮች በእነዚህ ትምህርት ቤቶች ውስጥ ተጠልለው ይገኛሉ። በኦነግ ሸኔና ተባባሪዎቹ በኦሮሞ ልጽግና ባለስልጣናት ጥቃት ከወለጋ ተፈናቅለው በአዲስ አበባ እንዲሁም በአሰላና በደብረ ብርሃን ከተማ መጠለያ የተገለሉት ከ300 የሚበልጡ ተፈናቃዮች ከጥቂት ቀናት በፊት በግዳጅ ወደ አዋሽ መልካሳ መላካቸው የሚታወቅ ሲሆን አሁን ባሉበት ቦታም በቂ የሰብአዊ ድጋፍ የተደረገላቸው አለመሆኑና የመጠለያ ችግርም እንዳለባቸው ለዚህ ተቋሞች ገልጿል። በአሁኑ ወቅት ያሉበትን ሁኔታ በመዘርዘር ለአካባቢ ባለስልጣኖች ችግራቸውን በተደጋጋሚ ቢገልጹም ችግራቸውን ሁኔታቸውን ሊያሻሽል የሚችል ምንም አይነት እርምጃ እንዳልተወሰደ ገልጸዋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Yeah.
ወቅታዊው ሁኔታ ከምን ጊዜውም በከፋና በከረፋ ሁኔታ ወያኔ ከ1984 ዓመተ ምህረት አንስቶም የዘር ፖለቲካ ደንቃራዎች ባላቸው በሶስት ከፍሎ ሲያካሂድ የነበረው ዘመቻ ባለፉት 4 ዓመታት የዘረኝነት ሾህ እየወጋ የቧጠጠ ደም እያፈሰሰ ይገኛል። ወያኔ ለካድሬዎቹ በጥራዝ አዘጋጅቶ ያሰራጫቸው የስልጣና ጥራዞች የዘር ፖለቲካን ሊያደናቅፉና የከፋፍለ ግዛ መመሪያውን ሊያስተናክሉ የሚችሉ የተባሉት አማራ ኦርቶዶክስ ተዋህዶ ቤተክርስቲያንና የኢትዮጵያ አንድነት አርማ የሆነው አረንጓዴ ቢጫ ቀይ ሰንደቅ ዓላማ ናቸው። በመሰረቱ አማራ በሚል የብሔረሰብ መጠሪያ እንዲነሳ የተደረገው ነፍጠኛና ትምክተኛ በሚሉ አንገት የማሰበሪያ ስድቦች በዘመቻ ለማሸማቀቅ የተደረገ ሴራ ነበር። በዘመናዊ የኢትዮጵያ ታሪክ ከዳግማዊ አጼ ምኒልክ እስከ ፋሽስቱ ደርግ ድረስ ከቀበሌ ጭቃሹምነት እስከ ከፍተኛ የስልጣን እርከን የነበሩት ኦሮሞዎችና ትግሬዎች እንደነበሩ ታሪክ አጉልቶ የከተበው መሆኑ ይታወቃል። በተለይ ወታደራዊ አገዛዝ ነፍሰ ገዳይ ከነበሩትና በነጻር ምጃና በቀሽብር አሰቃቂ ወንጀል ከፈጸሙት የኦሮሞዎችና የትግራዎች ብዛት ሚዛን ይደፋ እንደነበር የቅርብ ጊዜ የታሪክ ትዝታ ነው ይባላል። በተለይ ደግሞ ትግራይ ክፍለ ሀገር ኤርትራና በርካታ የኦሮሞ አካባቢዎች ይገዙ የነበሩት ለክ እንዳሁኑ ዘረኛ አገዛዝ ከውስጣቸው በወጡ እንጂ በአማራዎች አልነበረም። ለዘር ፖለቲካ ሰምረት ይባል ቀደም ሲል የነበሩ ስርዓቶችን ሁሉ በአማራ እንዲጠሩና የነበረው የፖለቲካ ጭቆና በአማራ ሆን ተብሎ እንደተፈጸመና አማራ ላይ ጥራቻን በመንዛት ከሌሎች እንዲነጠል መጠነ ሰፊ የጥላቻ ዘመቻ ተከፍቶ ለዚህ ወቅት መከራ መፈናቀል መታረድና መሰደድ የዳረገው መሆኑም ይነገራል። በተመሳሳይ የኦርቶዶክስ ተዋህዶ ቤተክርስቲያን የአንድነት አርማ ተደርጋ ስለምትታይ በዚህም የኢትዮጵያ አንድነትን ለማናጋት የተሰለፉና በተለያዩ ዘመናት ኢትዮጵያን የቅኝ ግዛት ለማድረግ ወረራ የፈጸሙ ሁሉ ተሸንፈው ለመመለሳቸው ከሚያነሷቸው ሰበቦች አንደኛው ህዝቡ በአንድነቱ የጸና መሆኑና በችግር ጊዜ በአንድነት የሚቆም መሆኑን በማንሳት ኢትዮጵያን ለማንበርከክ ተዋህዶ ዳይ መዝመት የሚል አቋም መያዛቸውም የሚታወቅ ነው። በዚህ ሳቢያ ነው በትንሹ ከ33 ዓመታት በላይ የግንጠላ ጠላቶች አማራና ተዋህዶ መሆናቸው ተፈርጆ ከተራ የስም ማጥፋት ዘመቻ አንስቶ አሁን ያለንበት ማፈናቀልና ጭፍጨፋ በወያኔ በኦነግ ጎዴፓና በግብራበሮቻቸው እየፈጸሙ ያሉበትን ስራው መሰረቱን አስረግጦ መረዳት ህዝባዊ አርበኝነት ተጋድሎን አደናጋሪ ጉም መበተንና ማጥራት ይቻላል የሚለው የበርካቶች አስተያየት መሆኑን ተገንዝበናል። የህዝብን አመጥና አንቢያል ገዛም ባይነት በሽብር አሸማቆ ያገረነ ሉና ለማመሰቃቀል የተዶለተ ሴራ መኖሩ ቅንጣት አጥራጥረም ይባላል። የፋሽስቱ ወያኔና የግብራበሮቹን ጥቃት ለመመከት የተደራጁት የፋኖ ህዝባዊ ኃይልና ሚሊሻውን ጥጥቅ ለማስፈታት እየተጎነጎነ መሆኑንና በቅርቡ ደግሞ የአማራ ልዩ ኃይልን ለመበተን እየተደረጉ የሚገኙት ከበባዎች የአማራ ተከላካይ የተባሉትን ኃይሎች በመበተን አማራን ያጋደሙ ለማረድ የተጀመረውን ዘመቻ ህዝቡ በንቃት እየተከላከለው መሆኑን ጠላቶቹን ያሸማቀቀ መላው የኢትዮጵያ ህዝብን ያስደሰተና በዘረኞች ላይ በአንድነት እንዲነሳ ያደረገ መሆኑ እየተሰማ ይገኛል። ከወያኔ ጋር በተደረጉ ፍልሚያዎች በሹመት የተንበሸበሹት የኦዴፓ ከፍተኛ መኮንኖች የአማራ ኃይሎችን በአሻጥር በወያኔ ደጋግመው በማስመታትና ከዲሽቃ እስከ ታንክ ድረስ በወያኔ እንዲማረኩና አማራዎች እንዲደበደቡ በማድረጋቸው መሆኑን ሀገር ወዳዱ ሁሉ የተረዳው ሀቅ ሆኗል። ይህ አማራን በስልት የማስመታት ስልት በአፋር ተደግሞ ህዝብ ተፈናቅሎ ቁም ስቅሉን እያየና በረሃብ አለንጋ እየተሰቃየ መሆኑን ሊነገር ይገባዋል የሚለው የብዙዎች አስተያየት ነው። ኑሮ ሰማይ ሰማያት ተሰቃቅሎ በየዕለቱ የእህል የጥራጥሬ አትክልትና ፍራፍሬ ዋጋ እየናረ ሲሄድ ያገዛዙ ቁንጮች በኑሮ ውድነት በሚሰቃየው ህዝብ መሳለቃቸው የበርካቶችን ጥርስ ማስነከሶ ሊነገር የሚገባው ነው ተብሏል። ባሳለፍነው ሳምንት ብልጽግና የተባለው የዘረኛው አገዛዝ ዘቡድን የአዲስ አበባ ሲያሜንና ያካባቢው መጣሪያ ሆኑትን እንደ ፒያሳና መርካቶ ሳይቀሩ ሲያሜያቸው በኦሮመኛ እንዲተካ መወሰኑና መስቀል አደባባይን ሙስሊሞች እንዲጠቀሙበት እንዲጠይቁ ማድረግ ከፍተኛ ተቃውሞ ሊያስከትል ይችላል እየተባለም ነው። በአጠቃላይ በአማራና በተዋህዶ ምዕመናን እንዲሁም በአፋሮች ባላባዎች ወዘተ ላይ የተፈጸመ ያለውን ግድያና ጭፍጨፋን ማስቆሚያው ብቸኛ መንገድ ይህን ዘረኛ አገዛዝና በተለያዩ ስያሜዎች የሚጠሩ አሸባሪ ዘረኛ ቡድኖችን ጠራርጎ በማስመልከት ነውና ተደራጅቶ በቆራጥነት ለነጻነት ያርበኝነት ተጋድሎ ማድረግ ያገር ወዳዶች ግዴታ ተደርጎ ሊወሰድ ይገባዋልም ተብሏል።
የካቲት 28 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ከኢፍትሃዊ ጦርነቶች ጀርባ ሁሌም ምዕራባውያን ኃይሎች ትላንት አልን ከትላንት ወዲያ ሲነጋ ወይም ዛሬ ማታ የኢፍትሃዊ ጦርነቶች እና እልቂቶች ወላጆች የምዕራቡ ኃይሎች ናቸው። አፍሪካን የተከራመቷትና ቅኛ ገዛዝን አስፈራው ያደቀቋት እነሱ ናቸው። የነጭ በላይነት ዘረኝነትን አስፍነው አፓርታይድን ደግፈው ለአፍሪካ መከራ ሆነውም ቆይተዋል። የእስሙላ ነጻነት ከታወጀም በኋላ በአህጉር ደረጃ ብሔራዊ ኩራትና የነጻነት ስሜት እንዳይሰርጽ እነሉሙባን ያስገደሉ፣ ንክሩማህን የገለበጡ፣ ሙንሌ ካብራልን ያስገደሉ እጃዙር ቅኛ ገዛዝን ያመጡ እነሱ ናቸው። የቅጥፈትና የሐሰት ፕሮፓጋንዳ አቅማቸው ከፍተኛ በመሆኑና የአፍሪካ አካባቢ ከበርቴ ተገስቶ ያጉራችንን ንጥርሃብት ሲያስረክባቸውም ስለቆየ እነሱ ወዳጅ ተብለው ለረጅም ዓመታት ከመታገለው ህዝብ የቆሙትን ኃይሎችና አገሮች ጣላስ ብሎ ሊያሳምንም ችሎ ነበር። ዛሬም ይሄው ችግር ውሽምብርን አስፈሮ ይገኛል። ያባ የአሜሪካን ፖለቲካ ተቃዋሚ ሆነው እነሱ እንደሚሉት ርዕዮቱ ኮሙኒስት በመሆኑ ሳይሆን በነበረው የለውጥና የአብዮት አቀንቃኝነት በአፍሪካዊ ስሜቱና በአህጉራዊ ኩራቱ ሁሉ አቋሙ ከአሜሪካና ምዕራባውያን አቋም ጋር የተጋጨ ስለነበር ነው። የአፍሪካ ሀገሮችን ነጻነት የሚፈልግ ቅን አፍሪካዊ አፍሪካ በራሷ ሀገር ትቆም የሚል ማንኛውም ዜጋ አቋሙ ጸረ አሜሪካ ጸረ ምዕራባውያን መሆኑ የሚጠበቅና አይቀርም ነበር። በተጨባጭ በኢትዮጵያ አሜሪካ እንግሊዝ ጀርመን ስዊድን ኖርዌይ ያጽዮን ፊውዳል ስርዓት ደጋፊዎች ነበሩ። መሬት ላራሹ ብሎ የተፈለፈውን ተራማጅ ክፍል ኮሙኒስት ብለው ለማውገዝ አንዳቸውም ጊዜ አልፈጀባቸውም። መሬት ላራሹ ደሃው ይማር ድህነት ወንጀል አይደለም መሰረታዊ ዴሞክራሲያዊ መብቶች ይከበሩ አርሶ አደሩ የሚጎዳውን የመሬት የግብር ታክስ ይሰረዝ ወሰተ በሚሉ መፈክሮች ዙሪያ የተደረጉ ሰልፎች ህዝባዊ መንግስት ይቋቋም ጥያቄ በምንም የኮሙኒስት መፈክሮች አልነበሩም። ኢህአፓም እንደ ፓርቲ መርሁን ሲያቀርብ ህዝባዊ መንግስት አለ እንጂ ሶሻሊስት አገዛዝ አሁኑኑ አላለም። ኋላም ይህን የሚል ፕሮግራም አላጸደቀም። በእና አሜሪካ የርዕዮት ሰበካ ዛሬም የናወዙ ክፍሎች በሰሞኑ ሊካሄድ የጀመረው የሩሲያና የዩክሬን ጦርነት በዴሞክራሲያዊ ዩክሬንና በአምባገነን ሩሲያ መሃል መስሏቸው መቆሚያ ማረፊያ አጥተው ይደነባበራሉ። ዩክሬን ከሶቪየት ህብረት ከተገነጠለች በኋላ ጠቅላ ወደ ምዕራቡ ጉያ መሸጎጧና ሩሲያን ማሳሰቧ የሚካድ አይደለም። አሜሪካ በዓለም ብቸኛ ኃያል መንግስት ልትሆን ያላትን መጥፎና ውጉስ ፍላጎት አላስኬድ ብሎ ያለው ደግሞ ሩሲያ ነው። በሁሉም መስክ አንዱ ወገን ዴሞክራሲያዊ ሌላው ደግሞ ጸረ ዴሞክራሲ በሚል በድፍኑ ፍረጃ የሚመረመር ክስተት አይደለም። ሻቢያ ጥቅሙን አስተላስሎ ከሩሲያ ጎን መቆሙ ብልጥ እያሰኘው መሆኑን እያየን ነው። ምዕራቦች በሞላ በጅምላ ከዩክሬን ጎን ቆመዋል። ከትላንት ወዲያ የአፍሪካን ስደተኞች ትላንት እንዲያውም መሬታችን አናስገባም ብለው አፍሪካውያን ስደተኞችን የከለከሉትና በብርድ በጫካ ያስገደሉት እነ ፖላንድ ሆኑ። አፍሪካውያንን እያፈሱ ማባረርን የተያያዙት እነ ፈረንሳይ ነጭ ናቸው በሚል ከዩክሬን ብዙ መቶ ሺህ ስደተኞችን እያስተናገዱ ናቸው። ዘረኝነት ምዕራባውያንን ከድሮ ጀምሮ የሚገልጣቸው እንደሆነ አለ። የተጻረራቸውና አገሩን ያስቀደመ ሰይጣን ተብሎ ሲዋከብ ወይም ሲጋለጥ ሲገደል ሲታመስ ወይም እንደ ጋዳፊ ዲያብሎስ ተብሎ ሲገደል የተጎነበሰላቸው ግን ባላቸው የቅጥፈት አቅም ብልህ መሪ አዋቂ ዴሞክራሲያዊ ወዘተ በሚል ይሞገሳል። እንደ ኮሎኔል ግራኝ በጠራራ ፀሐይ ተሻሽጦ አለችሎታ ብቃትና ስራው ባለም አቀፍ ደረጃ ለሽልማትም ይበቃል። ከጥንት ጀምሮ ያየነው ያወቅነው ነው። የዩክሬን መሪ ዛሬ ሰማይነክ ሙገሳን የሚያቀርቡለት መለስተኛ የኪነት ሰው የነበረ እንጂ በየትኛውም መስፈርት ከቭላድሚር ፑቲን የሚወዳደር የፖለቲካ ችሎታ ያለው ሰው አይደለም። ለአሜሪካና ለምዕራቡ ተጎንባሽነቱ ግን በእነሱ ዘንድ ሚሳን ለግሶታል። አሜሪካና ምዕራባውያን ከራሳቸው ጠባብ ፍላጎትና ጥቅሙንጭ ለዓለም ሕዝብ በተለይም ከተቆረ ምንም ደንታ እንደሌላቸው ዛሬም በከፋ አቋማቸው እየተረጋገጠ ነው። ጀርመንና ኖርዌይ የኢትዮጵያን የአፍሪካን ስደተኞች አሁንም ሊያባረሩ እየጣሩ የዩክሬንን ስደተኞች መቀበል ብቻ ሳይሆን በመላው ምዕራብ አውሮፓ በነጻ የመጓጓዝና የመስራትን መብት ቢያንስ ለአሁኑ ሰጥተዋቸዋል። ለነገሩ ህዝብን የፈጀው ወያኔ አሜሪካና ምዕራቡ የሰጡት ማፈሪያ ድጋፍ ራሱ በቂ መረጃ ነው። ይህ ሁሉ እያለ ዛሬም ወዳጅ ጌታችን ብለው የተነጠፉ ክፍሎች ማፈሪያም ወራዳም ቢባሉ ሲያንስ ነው። የአሜሪካ ሰልፏ ትላንትም ዛሬም ከጸረ ኢትዮጵያ ከሆኑት ጋር ነው። እባብ ስለሆዱ ይሄዳል በሆዱ እንደተባለው ጸረ ሩሲያነቷና የዩክሬን ደጋፊ በሉኝ ማለቷ ለጥቅሟ ስትል ብቻ ነው። ስንት ህዝብ የጨረሰው ወያኔ ላይ የረባ ማዕቀብ ስትል ሰማናት ስታደርግ ሳየናት። የሩዋንዳ ህዝብ ለፍጅት ሲደረግስ አላየሁም አይመለከተኝም ስትል አልታዘብናትም። አፍሪካውያን ስደተኞች የፍልስጤም ዜጎች አሁንም በስቃይ ማጥ ውስጥ አይደሉምን? የኩባ ህዝብ ላይ ማዕቀቡ መች ተነሳ? የፖለቲካ እስረኛውን ሙሚያ አቡ ጀማልንስ መች ፈቱት? ብዙ ብዙ ማለት እንችላለን። አገር ወዳድነትና ጸረ አሜሪካ ፖለቲካ አሁንም ተወራራሽ ናቸው። የአሜሪካ ቡችሎች እርማችሁን አውጡ። ድል ለኢትዮጵያ ህዝብ አገር አድን ትግል፣ ውድቀት ለባንዳና ዘረኛ መንጋ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ እስ 47 ቁጥር 3 የካቲት መጋቢት 2014 ዓመተ ምህረት ታሪኩን የረሳ ይከፍላል አበሳ ኢትዮጵያ ሀገራችን በነጻነት አርማ በረጅም የታሪክ ዘመን ባለቤትነት ለተታወቀ ቻለችው በትንግርት ሳይሆን ባይበገሬ ልጆቹ አርበኝነት አኩሪ ተጋድሎና ፋኖነት እንደነበር ኢትዮጵያን በተደጋጋሚ በመውረር ረግጠው ለመግዛት ሞክረው ሽንፈትን የተከናነቡ ጣላቶቻችን ሳይቀሩ የመሰከሩት እውነታ ነው። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ህዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብር እና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሳካ ትልቅ ጥርስ የተነቀለው ባድዋ የታላቅ ህዝብ ታላቅ ድል ነው። የኢትዮጵያ ህዝብ በወራሪው የፋሽስት ጣሊያን ጦር ላይ በአድዋ የተቀዳጀው ታሪካዊ ድል በርግጥም ለመላው ጥቁር ህዝብ አርአያ የሆነ በጸረ ቅኝ ግዛት ትግል ታሪክ ውስጥ አኩሪ ምዕራፍን የያዘ በመሆኑ ነው። በዘመናዊ ጦር መሳሪያ የበላይነቱ ተማምኖና በእብሪት ተወጥሮ ኋላ ቀር ያላትን አገራችንን በኃይል ለማንበርከክ የመጣው ኢጣሊያን ጦር በጀግናውና ዘመናዊ መሳሪያ ባልታጠቀ ጥቁር ጦር ድባቅ ተመቶ መበተኑና የሽንፈት ማቅ በልበሱ ከዳር እስከ ዳር ያስተስተጋባ ለቅኝ ገዢዎች በተለይም ለእንግሊዝ ቁጭትን ያሳደረ ለጭቁን ህዝቦች ደግሞ የጀግንነት አርአያና ብርታትን የሰጠ ታላቅ ዜና ነበር ማለት ይቻላል። ከዚህም በላይ በተለይ በቀኝ ግዛት ስር ማቅቆ ለነበሩ ህዝቦች ያስገኘው አለኝታነትና ኩራት እንዲሁም ለነጻነት ተጋድሎ ያደረገው አስተዋጽኦ በቀላሉ የሚገመት አይደለም። የአድዋ ድል በርግጥም የኢትዮጵያውያን ድል ነበር ነውም። ይህ ሀቅ ሆኖ ሳለ ታሪካዊት ኢትዮጵያ በጊዜው ኃያል የነበረን ወራሪ ፋሽስት ጦር አቸንፋ ነጻነቷንና ሉዓላዊነቷን መጠበቋ ደግሞ ድሉን ዓለም አቀፋዊ ይዘት ሰጥቶታል። ብልህ በሆነ መሪነት የኢትዮጵያን ህዝብ በጦር አለቃው አማካኝነት አስተባብረው ለጦርነት ማሰለፍ መቻላቸው አጼ ምኒልክ አድዋና ኢትዮጵያ በጥቁር ህዝብ በኩራት የሚጠቀሱ ለጸረ ቅኝ አገዛዝ እንቅስቃሴዎች ሁሉ የነጻነትና የአርበኝነት ተጋድሎ ሁሉ ዋቢ ሆነውም ተገኝተዋል። በጦርነቱ በግንባር የተካፈሉት እቴጌ ጣይቱም እንዲሁ ያሳዩት የነበረው ቆራጥነትና ደፋር አመራር የኢትዮጵያ ሴቶችን ትግል አንጸባራቂ ሆኖ ተገኝቷል። የአድዋን ድል ስናነሳ አብሮ ሊነሳ የሚችለው በርካታ የአፍሪካ ሀገሮች በቅኝ አገዛዝ ስር ሲወድቁ ኢትዮጵያ እንዴት ከዚህ አስከፊ መቀራመት ልታመልጥ ቻለች የሚለው ነው። ብዙ ማለት ቢቻልም ለአድዋ ድል እውን መሆን አብይ የሆነው ምክንያት ኢትዮጵያ አርበኞች አገራቸውን አናስደፍርም ብለው ተባብረው በመነሳታቸው ለመስዋዕትነት ዝግጁ በመሆናቸውና ዘመናዊ በሆነው የጠላት ጦር ሳይደናገጡ በሙሉ ልብ ጠላትን በግንባር ቆመው በመጋፈጣቸው ነው። የተባበረ ህዝብ በአላማ ጽናትና ለአገሩ መስዋዕት ለመሆን እስከቆረጠና እስከተነሳ ድረስ ማንም ኃያል ነኝ ባይ ሊበግረው እንደማይችል የአድዋ ድል ቋሚ ምሳሌ ነው። ብዙ ሳይቆይ በአልጄሪያ፣ በቪየትናም፣ በሞዛምቢክ፣ በዚምባብዌ፣ በኬንያ፣ በደቡብ አፍሪካ ወዘተ ተደግሟል። ህብረት አቸናፊ መሆኑን በተጨባጭ አሳይቷል። ለሀገርና ለዓላማ በተባበረ መንገድ መታገል የድል ባለቤት እንደሚያደርግ አድዋ ያስተማረንና ያረጋገጠልን ሀቅ ነው። ይህ ልዩ የኢትዮጵያውያን የአርበኝነትና የተጋድሎ ታሪክ كتولد ودى تولد سيت تلال في نور النايك التلا هزباوي بهالنا ليجيهوانا إتيبياوي السيتناو عدوا يأمنتنا يسقنات يعقر فكر نتبراقناو لعقراتشن لمنتاتشن بلو درتاتشون لطيجتي ستوتن عربن يوش بعلامة مسنات لعقرنا لوغن كبريوتن مستات لعقر نسعنتنا سندك مقوم من مالتن دهونا የካቲት 23 1888 ዓመተ ምህረት ሊነጋጋ ሲል በተጀመረው የአድዋ ጦርነት ምሽት ላይ በድል አድራጊነት አሳይተዋል አስተምረዋል ቀጣዩ ትውልድም በዚህ አርበኝነት ገርል የዳበረ ኢትዮጵያዊነት ላይ ነበር የበቀለው ወራይ ካቲት በኢትዮጵያ ታሪክ ልዩ ስፍራ አለው የካቲት 23 የፋሽስቱ ጦር አድዋ ላይ ድባቅ የተመታበት የካቲት 12 የሰማዕታት ቀን ብሔራዊ ሐዘን ቀን ሆኖ ከፍተኛ አከባበር ተደርጎ የሚውልበት ታላቁ የኢትዮጵያ አብዮት የተካሄደው በዚሁ በየካቲት ወር ነው። የካቲት 1966 ዓመተ ምህረት የኢትዮጵያ ሕዝብ በሶት ተከማችቶ የተነዳበት በግፍ የተደገደሉት አርበኞችና የ53ቱ ዓመተ ምህረት እንቅስቃሴ መሪዎች ደም የተጣራበት የግፍ አገዛዝ ያብቃ ያለበት ከንግዲ ያገሩን የወደፊት ጣ በራሱ ለመወሰን የተነሳበት የዘመናዊ ፖለቲካ አደረጃጀትን ፈረቀደደበት ፊዳላዊ አገዛዝ ተወግዶ ህዝባዊ መንግስት ይቋቋም ዘንድ ራዕይ ተልሞ የተነሳበት ታሪካዊ አብዮት የተካሄደበት በመሆኑ ነው። አብዮቱ ድንገት የመጣ ክስተት አልነበረም። የካቲቱን አብዮት በውል ለመረዳት ቅድመ የካቲት ኢትዮጵያን ባጭሩም ቢሆን መዳሰስ የግድ ይላልና ያሁኑን ለመረዳት ያለፈውን በተከወነበት የዘመን ድባብ በጥንቃቄ መመርመር ለወደፊት በሚያስተምር ዘዴ እየተመላለሱ ማናበብ አስፈላጊም በመሆኑ ነው። በየካቲት 1966 ዓመተ ምህረት ለተካሄደው አብዮት በቀጥታም ሆነ በተዛዋሪ ተጽዕኖ የነበራቸውን ሁኔታዎች ሲታሰቡ በመሰረቱ ተጨባጭ ሀገራችን ኢትዮጵያ ሁኔታ እና እንዲሁም ተዛማች የሆኑ ሌሎች ሁኔታዎችን ማንሳታችንም እንዲሁ አስፈላጊ ነው። የቀድሞ የካቲቱ ትውልድ ከጣሊያን ፋሽስት ወረራ ማግስት ነውና በጦርነቱ የተሳተፉ የአርበኝነት ገድላቸውን የደረሰባቸውን መከራ ማህበራዊ መመሰቃቀልና እንደ ልፋታቸው አለመሳካታቸውን በመረስ ሲናገሩ አዝማሪዎችን በበኩላቸው በጦር ሜዳ የወደቁትን በአማላይ ግጥማቸው ሲያወድሱ እየሰማ ያደገ ሲሆን አብዛኛው የዘመኑ የኢትዮጵያ ወጣትም ያርበኛ የስደተኛ የውስጥ አርበኛ ባይዋጋም የፋሽስቱ መከራ ሰቀቀን የደረሰበት ቤተሰብ ልጅ በመሆኑ ታሪኩን እንደ ተራኪዎቹ ገጠመኞች ሲያዳምጥ ያደገ ነው። ገናናው ያድዋ ገድልም ከነበሩትና ከደሙት አፍ የሚደመጥበት ወቅት ነበር። በተቀሉ ቀጣዩና የትምርት ድል ያገኘው ወጣት ከቤተሰቡም ሆነ ከማህበረሰቡ በዚህ ያገር የወገን ፍቅር የታነጸ ለተገፋ ወገኑ መብትና ነጻነት መቆምን ለነዚህ ለሚያምንባቸው ዓላማዎቹ መስዋዕት መሆንን ድፍረትና ጀግንነትን የወረሰው ትውልድ በወገኑ መራብና መታረስ ባገሩ ከሌሎች ወደ ኋላ መቅረት ይቆጭና ይንገበገብ የነበረ ትውልድ ነው። በመሆኑም ዋላቀር የሆነው ፊውዳላዊ ስርዓት ተወግዶ ለሀገሪቱ እድገትና የዜጎቿ መብት የሚጠበቅበት አዲስ ስርዓት ማለትም ህዝባዊ መንግስት ማቋቋም እንደሚያስፈልጋም ነው በመሪ የፖለቲካ ፓርቲ የተደራጀ ትግል የጀመረበት ወቅት ነበር። የረጅሙ ዘመን ታሪካችን ቢመረመር ቢተነተንና በሐቅ ቢመዘን በነጻነትና በክብር ለመኖር ሲባል የተከፈለው ክብር ዋጋ ከእልፍ የተመረጠ ከንቁ የከበረ ነው። ለብሔራዊ ክብርና ለነጻነት ተጋድሎ የዚህ ምድር ተከታታይ ትውልድ አብይ መገለጫዎች እንደነበሩ ታሪክ በማያሻማ ሁኔታ መዝግቦት ይገኛል። የካቲት የኢትዮጵያ ህዝብ ገድል የተመዘገበበትና የጥቁር ህዝቦች ታሪክ በቅኝ ገዢዎች ላይ ያቸናፊነት ምዕራፍን የተጎናጸፈበት ፍትህና ርትዕና ፋቂ የሆነ ህዝብ የሰው ልጆች መብትና ክብር በጉልበተኞች በደፈር እንደሌለበት በተግባር የተረጋገጠበት ልዩና ታሪካዊ ወቅት ጭምር ነው። ይህ ታሪካዊ ወቅት የተከሰተው በአገራችን በዘመነ መሳፍንት ተበታትኖ የነበረው የኢትዮጵያ ህዝብ እንደገና ተሰባስቦ ለሀገር አንድነትና ለማስገንባታን የጀመረበት የዘመናዊ ስልጣኔ ምዕራፍ የተከፈተበት ታሪካዊ ወቅት ጭምር በመሆኑ ልዩ ትርጉም አለው። በሀገራችን የሀገር ግንባታ ሂደት ሀገረ መንግስት መስረታ አልጋ ባልጋ የሆነ ሰላማዊ መንገድ ብቻ የተከተለ አለመሆኑንና ኢትዮጵያ የተጓዘችበት ረጅም የሀገረ መንግስት ታሪክ ያላት አገር በመሆኗ በታሪክ ተመዝግቧል። በዚህ ረገድ ኢትዮጵያ ብቸኛ አገር አልነበረችም፣ ልትሆንም የምትችልበት ሁኔታ አልነበረም። ዛሬ በስልጣኔ ቀደምት ነን የሚሉትም አገሮች ቢሆኑ በተመሳሳይ ታሪክና ሂደት ውስጥ እንዳለፉ ታሪክ በሚገባ ያስተምረናል። አገራችን ኢትዮጵያ ያልተቋረጠና የረጅም ዘመን የመንግስት ታሪክ ባለቤት ለመሆን ያስቻሏት በተራዘመ ውጣ ውረድ ያካበተቻቸው ተመክሮች የፖለቲካ ባህልና የአስተዳደር ጥበብ መሆኑን በእርግጠኝነት መናገር ይቻላል። የሀገራችንን አገረ መንግስት ምስረታ ታሪክ ወደ ኋላ መለስ ብለን ስንመለከት ለቅርብ ዘመን ኢትዮጵያ ታሪክ ቁልፍ የሆነ መነሻነት አለው። በአንድ በኩል በአፍሪካና በእስያ ህዝቦች ላይ ኃያል ተጽዕኖ ለማድረግ በዘመናዊ ኢንዱስትሪና ድርጅት ታጥቆ የተነሳውን የምዕራብ አውሮፓን የቅኝ አገዛዝ ኃይል በብቸኝነት መክቶና ተቋቁሞ የኢትዮጵያን ነጻነት ለማቆየት የተቻለበት ረጅም መራርና አኩሪ ታሪካችን መመዝገብ የተጀመረው ቀደም ባሉት ዘመናት ቢሆንም በተለይ መልክ ጎልቶ የወጣው በአጼ ቴዎድሮስ ዘመን መሆኑን ታሪክ መዝግቦታል። የሀገራችን ኢትዮጵያ የሀገር ግንባታ ሂደት አካል የሆኑት አጼ ቴዎድሮስ እንደ አጼ ምኒልክና አጼ ዮሐንስ ያገዛዝ ዘመን የፈጸሟቸው ሥራዎች በሀገራችን የሀገር ግንባታ ሂደት ታሪክ ውስጥ አውንታዊ ሆነ አሉታዊ የታሪክ ምዕራፍ ይዞ የሚኖር ትውልድ ትምህርት ሊቀስምበትና ስለ ሀገር ግንባታ ታሪክ ሂደት ግንዛቤን ሊጨብጥበት የሚገባ የኢትዮጵያ የታሪክ ቅርስና አካል መሆኑን መጥቀስ ተገቢ ነው። በተለይ የአጼ ቴዎድሮስን ጊዜ ከአንድ የታሪክ ዘመን ወደ ሌላ የታሪክ ዘመን የተራመደበት ዘመን ነበር የምንለው በዘመነ መሳፍንት ይታይ የነበረውን ሁከትና ውዝግብ ለማስቆምና ጠንካራ የሆነ ማዕከላዊ መንግስት ተመስርቶ የአገሪቱን አንድነት መልሶ የመገንባት ተግባር ቀደምት ዓላማቸው አድርገው በመነሳታቸው ጭምር ነው። በወቅቱ አገሪቱ የነበረችበት ኢኮኖሚያዊና ማህበራዊ ሁኔታ እንዲሁም ሰፍኖ የነበረው የፖለቲካ ባህል ሊቀበላቸው ባይችልም አጼ ቴዎድሮስ በወቅቱ የነበሩትን መሳፍንቶች የመንግስት ተቀጣሪ ደሞዝተኛ ለማድረግ ሞክረዋል። የመሳፍንቱን ወታደሮች በባላገሩ ላይ የሚያደርሱትን ዝርፊያና ቅሚያ ለማስቆም ሲሉ ቋሚ ጦር ተመልምሎ እንዲሰለጥንና እንዲተዳደር ጽሩ ዓላማ የነበራቸው ሲሆን የመሬትን ስርቤት ለመለወጥ የቤተ ክህነትን የፖለቲካ ተጽዕኖ ለማላቀቅና በጊዜው ዘመናዊ የአስተዳደርና የኢኮኖሚ ስልጣኔን ለማምጣት ጥረዋል ማለት ይቻላል። ይሁን እንጂ እስከ እርሳቸው ያገዛዝ ዘመን ድረስ ያለምንም ገደብ በህዝቡ ላይ ሲወርድ የነበረውን ጥፋትና እልቂት ለማስቆምና ጠንካራ ማዕከላዊ መንግስት ለመትከል ቆርጠው ለመነሳታቸው በዘመነ መሳፍንት ፍጻሜ ምክንያት መሆናቸውን ታሪክ ይመሰክራል። ከእሳቸው በኋላ የመጡት ነገስታት ጠንካራ ማዕከላዊ መንግስት ለማቆምና ተበታትነው የነበሩትን የአገሪቱን ክፍሎች በተማከለ አስተዳደር ስር ለማሰባሰብ የቻሉት እርሳቸው በቀየሱት ጎዳና ተጉዘው ነበር ማለት ይቻላል። ለዚህም ቀጣይ ኢትዮጵያን አንድ የማድረግና የማማከሉን የአንበሳ ድርሻ የወሰዱትን አጼ ምኒልክ መሆናቸውን ታሪክ በሚገባ አስፍሮት ይገኛል። ይህንን ታሪካዊ ቅርስ የወረሰው ቀጣይ ትውልድ በአገር ፍቅር ቁጭት ተነሳስቶ ለአገር ሉዓላዊነትና ለዜጎች እኩልነት የታገለው የአምሳዎቹና የስልሳዎቹ ትውልድ አባላትም የአገራቸው ኢትዮጵያ አንድነትና ህልውና አደጋ ላይ እየወደቀ መሄዱን ቀድመው በመረዳታቸው አገራቸው ኢትዮጵያ ፍትህ ሰፍኖባት እንደ አገር ጸንታ ልትቆይና አገር የመገንባት ሂደቱ ሊቀጥል የሚችልበትን ዘመናዊ መርሆን መሰረት ያደረጉ የመፍትሄ ሐሳቦችን በማመንጨት የኢትዮጵያ ግንባታና የዜጎች እኩልነት ጥያቄ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው ሁሉ የኢትዮጵያ አንድነት መቀጠል የሚችለው የሁሉም ኢትዮጵያዊ ሰብአዊና ዴሞክራሲያዊ መብት ሲከበር መሆኑን አምነው የተነሱና የታገሉት ዲያቶ ለደባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ሲንከባለሉ የመጡ ችግሮች የነበሩ ሲሆን ለትውልዱ መከሰትም ሆነ ምላሽ ለመስጠት ለተከተለው የፖለቲካ ሂደት ምክንያት ነበሩ። የካቲት 1966 ዓመተ ምህረት ህዝባዊ እንቅስቃሴ ሁሉንም የኢትዮጵያ የህብረተሰብ ክፍል ሊባል በሚችል መልኩ ያሳተፈ ዓለም አቀፋዊ የነጻነትና አብዮታዊ እንቅስቃሴ የኢትዮጵያን ወጣቶች አጥልስቦ በአገር ውስጥ ከተፈጠረው ሁኔታ ጋር ተጣምሮ ትግሉን በተደራጀ ሁኔታ ገፍቶታል። ወቅቱ የአገሪቱ የፖለቲካና ማህበራዊ ቀውስ ከኑሮ ውድነት ከረሃብ ቸነፈርና ከስራ አጥነት ተጣምረው ከፍተኛ ውጥረት የፈጠሩበት ሲሆን ይህን ተከትሎ ትምህርት ለሁሉም፣ ዳቦ ለተራበው፣ መሬት ላራሹ፣ የሃይማኖት እኩልነት፣ የጾታ እኩልነት ወዘተ ከሚሉት ህዝባዊ ጥያቄዎች ጋር ተገጣጥመውና ህዝባዊ ቁጣውን ለማቀጣጠል በቂ እሳት ሆነው ህዝባዊ እንቅስቃሴውን አቀጣጠሉት። ከጭቆና ለመላቀቅና ፍትህ ለማስፈን የተቀሰቀሰው ህዝባዊ የትግል ጉዞ ህዝብ የስልጣን ምንጭነቱንና ባለቤትነቱን የሚያረጋግጥበት የህዝባዊ መንግስት ጥያቄን በመውለዱ የካቲቱ ህዝባዊ አብዮት አዲስ የትግል ስልት አስተዋውቆ ስርነቀል ለውጥ ለመሸጋገር የሚያደርገውን የትግል ምዕራፍ የከፈተ ነው። የካቲት በሌላ በኩል በጎረቤት አገራትና ባለም አቀፍ ሲካሄዱ የነበሩት የነጻነትና አብዮታዊ ለውጥ እንቅስቃሴዎች በአፍሪካ የነ ፍራንስ ፋኖንን የተባበረ፣ በደቡብ አፍሪካ የነ ኔልሰን ማንዴላ ለአፓርታይድ ስርዓት ላይ የቀሰቀሱት ትግል፣ አልጄሪያኖች በፈረንሳይ ቀኝ ግዛት ላይ ያነሱት የመረረ ጦርነት፣ በደቡብ ሮዴዚያ ዚምባብዌ ላይ ኢያን ስሚዝ የጫነው ዘረኛ አገዛዝ በመቃወም የኢትዮጵያ ተማሪዎች ያደረጉት እንቅስቃሴ፣ ኬፕ ቨርዴ በነ አሚልካር ካብራል፣ አንጎላ በነ አውጉስቲኖ ኔቶ፣ ሞዛምቢክ በነ ሳሞራ ማሼል ሲመሯቸው የነበሩት የነጻነት ትጥቅ እንቅስቃሴዎች፣ ከጎረቤት አፍሪካ ሀገሮች በአዲስ አበባ ዩኒቨርሲቲ ለትምህርት ከመጡ ተማሪዎች መካከል በተማሪው እንቅስቃሴ ተጨማሪ የማነቃቃትና የለውጥ ስሜትን በማስተጋባት ረድተዋል። ቀደም ብሎ ኢትዮጵያ ከሌሎች ሀገሮች እጅግ ኋላ መቅረቷ ሌላው ቀርቶ በቅርብ ከቀኝ ግዛት ነጻ የወጡት ሳይቀር ቀድመዋት በመሄዳቸው የሚቆጩና የውጭውንም ዓለም ስልጣኔ ደረጃ የተመለከቱ በቁጭት የተነሳሱበት የዚህ ሁሉ መንስኤ ምን እንደሆነ የተረዱ ምሁራን መኮንኖችና አርበኞች ፍጹም የሆነው ንጉሳዊ አገዛዝ ተወግዶ በቦታው ህገ መንግስታዊ ንጉሳዊ አገዛዝ መተካት መፍትሄ ይሆናል ያሉ የታህሳስ 1953ቱን መፈንቅለ መንግስት ሙከራ ያካሄዱበት፣ በባዕድ አገር ሻጥር ሙከራው የከሸፈበት፣ በበቀለኛው አገዛዝ መሪዎቹ አረመኔያዊ በሆነ ስቅላት ህይወታቸው ያለፈበት ስለነበር የካቲቱ እንቅስቃሴ መስዋዕትነታቸው ከንቱ አለመሆኑን አሳይቷል። ድርጊቱ ንጉሱ በስልጣናቸው የመጣ ያላቸውን ጭቃኔ ከማሳየቱም በላይ ብዙም ሳይቆይ ለቀጣዩ ትውልድ የትግል እርሾ በመሆን ቀስቀሶ የካቲቱን ህዝባዊ ማዕበል አስከተለ። የካቲት ሲዘከር የዚያ ትውልድ ፈርጦች መነሳታቸው የግድ ነው። እኛ ዘመኑ ያፈራቸው ሞት አይፈሪና ለውጥ ፈላጊ የሆነው ወጣት ትውልድ ልክ እንደ ጀግኖች አባቶቹና እናቶቹ ሁሉ በረጅሙና በርግጥም በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በእውቀት ለማዳበር የሚችለውን ሁሉ አድርጓል። ትውልዱ የፍትህን፣ የዴሞክራሲንና የእኩልነትን፣ የአገር ሉዓላዊነትን ብርሃን በመላው አገሪቱ ለማብራት ሲታገልም ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ የትግል ሰንደቅ በኢትዮጵያዊነት ስር በማሰባሰብና በማሰለፍ አይነታ መለያቸው ሆኖ የመጣውን ዛሬ የሚቀጠለውን ድፍረትና ቆራጥነት በማላበስ ለአገርና ለብዙሃን መብት መስዋዕት ክብር መሆንን በተግባር በማስረገጥ በህዝብ ደማቅና ረጅም የትግል ታሪክ ውስጥ የበኩሉን አኩሪ ምዕራፍ በደሙ ጽፏል። ለታላቅ ዓላማ፣ ለወገን ክብር፣ ለህዝብ መብትና እኩልነት ራስን አሳልፎ መስጠት፣ ከጠባቡ የጎሳና የእምነት ክልል ራስን አውጥቶ ለሰፊና ለጋራ ማህበራዊ ፍትህና ፖለቲካ አንድነት መሰለፍ፣ ያንንም ከግቡ ለማድረስ የሚጠይቀውን ዋጋ ለመክፈል መዘጋጀት፣ ከላይ ለመጥቀስ እንደሞከርነው በተወሰኑ የታሪክ ወቅቶች ብቻ የሚከሰት ብርቅ ክስተት ነው። አስተማሪነቱም በዚያው ልክ ነው። የካቲትን ስናስታውስ የዚያን ጀግና ትውልድ ገድል ስንዘክር አውንታዊ አስተዋጽኦውን ብቻ ሳይሆን ልፋቱን መና ያደረጉበትን ስህተቶች ጭምር መጥቀሱ ለሚቀጥለው ትውልድ ጥሩ የትግል ተመክሮን ሊሰጥ ይችላል ከሚል እምነትም ጭምር ነው። ያ ትውልድ ማጣቀሻ አድርጎ ሊወስደው የሚችል ድርጅትም ሆነ የፖለቲካ ፓርቲ ተመክሮ በሌለባት አገሩ የዘመናዊ ፓርቲ ፖለቲካን ሀብሎ የጀመረ በመሆኑ አስከፊ ፋሽስታዊ መቃን ተቋቁሞ በህቡ ለመንቀሳቀስ በመገደዱ በሁሉም ረድፍ መደላደሉን ሳይጠብቅ ከፊቱ በተደቀኑ የህዝብ ብሶቶች ላይ ስለተጠመደ ያን ክቡር ዓላማውን ሊተገብር የሚችልበት ቆም ብሎ አካሄዱን የሚፈትሽበት እድል አልነበረውም። ምናልባት በዚያ ትውልድ ዘመን ኢትዮጵያ እንደ ሀገር ኢትዮጵያዊነትም የዜግነት መገለጫ ከመሆን እክል የማይገጥመው ወይም ጨርሶ የማይታሰብ አድርጎ ከመተማመንም የመጣ ሊሆን ይችላል። የማይካደው ሀቅ ግን የኢትዮጵያን ህዝብ ብሶት ያስተጋባው ለመሰረታዊ መብቱ መከበር ታግሎ የወደቀለት ያ በተማሪው እንቅስቃሴ ያለፈውና በመጀመሪያው ዘመናዊ የፖለቲካ ፓርቲ ኢህአፓ ዙሪያ ተሰባስቦ የታገለው ትውልድ ነው። ያነሳቸው አገራዊ አጀንዳዎች የአምባገነኖችና የአድርባዮች ዋነኛ ጥቃት ኢላማ በመሆናቸው የተነሳ ትውልዱ ጎኑ እንዲሳሳና ተነጥሎ እንዲዳከም ከውስጥና ከውጭ ያላረበራ ዘመቻ ተካሂዶበታል። ዛሬም እየተካሄደበት ይገኛል። የወገኑ ሰቆቃ ምንም የማይመስለውና ለአገዛዙ አጫፋሪነትን የመረጠው ክፍል ባንድ በኩል ታሪካዊ ኃላፊነቱን ለመወጣት ወኔው የራቀው በሌላ በኩል ተሰልፈው ለማህበራዊ ፍትህ ታግለው የወደቁትን ሰማት የችግሮቹ ሰበብ ለማድረግ ሲሆን ግን በድፍረት የሚቀድማቸው የለም። የአምባገነኖችን የሐሰት ፕሮፓጋንዳ ከማስተጋባት ይልቅ እውነተኛ ታሪክን ሰከን ብሎ መመርመር ቢያንስ ተመክሮው ስንቅ ሆኖ ለቀጣዩ ትግል ትምህርታዊ ሊሆን ይችላል ብሎ ማሰብን ይጠይቃል። በዛም ተባለ በዚህ በእርግጠኝነት መናገር የሚቻለው ነገር ቢኖር ኢትዮጵያ ሀገራችን ሳይነሳ የሚወድቅ ሳይታገል የሚሸነፍ ትውልድ እንዲኖራት የማጠብቅ መሆኗን ነው። ከዛሬ 48 ዓመት በፊት በየካቲት 1966 ዓመተ ምህረት የኢትዮጵያ ህዝብ ያነሳቸው ህዝባዊ ጥያቄዎች ዛሬም አልተመለሱም። የተከፈለው ከፍተኛ መስዋዕትነት ግን ዛሬም ድርብ ድርብርብ ሆኖ ቀጥሏል። የኢትዮጵያ ህዝብ የታገለው የአምባገነኖችን አገዛዝ አስወግዶ በቦታው ህዝባዊ መንግስትን ለመመስረት ነው። ህዝብ የስልጣን ምንጭነቱ ተረጋግቶ ዴሞክራሲያዊ መብቱ ያለምንም ገደብ ተከብሮ ብቸኛ የስልጣን ባለቤትነቱ እስከ ወዲያኛው እንዲረጋገጥለት ነው ያን ሁሉ መስዋዕትነት በመክፈል የታገለው። በመሆኑም ዛሬም ህዝባዊ ትግሉ መቀጠሉ ፍትሃዊ አስፈላጊና የሀገራዊ ህልውናው መሰረትም ነው። ግባችን ህዝባዊ መንግስትና ዴሞክራሲን ማስፈን ስለሆነ ዛሬም ከዚያ አልደረስንም። ለዓላማቸው ጸንተው ለኢትዮጵያ ህዝብ የገቡትን ቃል ኪዳናቸውን ሳያጥፉ ለሀገራቸውና ለህዝባቸው የተለሙትን በጎ ራዕይ ከግብ ለማድረስ ሲሉ በየአደባባዩ የተረሸኑት አካላቸውን ለስየል አሳልፈው የሰጡት የስልጣን ጥም አንገብግቧቸው ሲሻኮቱ አለመሆኑን ቃልና ተግባራቸው በተጨባጭ አስመስክሮላቸዋል። የሚወዷትን አገራቸውን ኢትዮጵያን ለጥቅም ሲሉ ለባዕዳን አልሸጡም፣ አልለወጡም፣ በጥቅም አልተደለሉም። ለህዝባቸውና ለሀገራቸው ክብርና ለሉዓላዊነት ሲባል መከፈል ያለበትን መስዋዕትነት ሁሉ እየከፈሉ ትግላቸውን ዛሬም በጽናት ቀጥለዋል። በየካቲት 1966 የተነሱት ህዝባዊ መፈክሮችና የተካሄዱት የትግል እንቅስቃሴዎች ይዘት በቂ ማስረጃዎች ናቸው። ትግላቸው በዋናነት ዴሞክራሲን ለማስፈንና ህዝብ የስልጣን ባለቤትነቱ እንዲረጋገጥ ለማድረግ እንጂ ሌላ አልነበረም። አንዳንዶች እንደሚሉት ያን የአምባላይ ሻማ ትውልድ ለስልጣን ሲዋጋለቀና ለታሪክ ትዝብት ተጋለጠ ከሀቅ የተጣላና የተዛባ ፍርጃ የሚያቀርቡትንና ባሏሉበት የትግል ሜዳ የዚያን ትውልድ ታሪክ የሚያጎድፉትን ሁሉ ሰልፋችሁ ከማን ግባችሁ ለምን ልንላቸው ይገባል። ለመጣው አምባገነን ሁሉ በመጎንበስና ጋሻና መከታ በመሆን ኢትዮጵያ ያነሳቸውን የዲሞክራሲ ጥያቄ ባፈሙስ ካዳፈኑት ጋር የወገኑ አድርባይ ምሁራን የፈጸሙትን በደልና ግፍ ሳንረሳ ዛሬም የነሱን ፈለግ ተከትለው የሚርመሰመሱን ክርዳዶች አገራችን ኢትዮጵያን ሊያፈርሱ ከዘረኞች ጋር ዘምተውብናል። ዛሬም እንደተናንተናው በቃ ለነላቸው ለናጋለጣቸውና ለነታገላቸው ይገባል። ኢትዮጵያ ለዘመናት ያካሄደው መራራ ትግልና የከፈለው ከባድ መስዋዕትነት ግቡ እንዳይደርስ መሰናከሉ የበዛ ቢሆንም አላማው ከድጡ ወደ ማጡ ለመስመጥ አለመሆኑ ይታወቃል። የቃላት ጋጋታ፣ የመግለጫ ድርደራ፣ አዋጅና የመመጻደቂያ ልፈፋዎች ሊጋርዱት ያልቻሉት ሀቅ አገራችን ዛሬም መጣማ አስከፊና አደገኛ ሁኔታ ውስጥ ያለች መሆኗ ነው። ልማትና ብልጽግና ቢሉም በሰላም ፈንታ ጦርነት፣ በልማት ፈንታ ድህነት፣ በብልጽግና ፈንታ ሙስና፣ ዘረኝነትና በጥብጥ ሰፍኖ ይገኛል። አምባገነኖች ሰላም ሲሉ አርፋችሁ ተገዙ፣ ተበዝበዙ፣ ባርነትን ጸጋ ብላችሁ ተቀበሉ ማለታቸው መሆኑን ያለፉት ብዙ የመከራ ዓመታት ትምህርት ሊሆኑን ይገባል። ዛሬ ኢትዮጵያ ያለችበትን የህልውና ሁኔታ በአግባቡ ላጤነው ሁሉ ከቀደሙት ዘመናት እጅግ የተለየና በታሪኳ ያልታየ ከባድ ፈተና ላይ የወደቀችበት መሆኑ አስተያቂ አይደለም። ብዙ ዜጎቿ በአራቱም ማዕዘን በግፍ እየተጨፈጨፉ ያለበት የሰብአዊና የዲሞክራሲያዊ መብቶች ደብዛ መጥፋት ብቻ ሳይሆን እንደ አገርና እንደ ህዝብ መኖር ራሱ አስተያቂ የሆነበት እጅግ አሳሳቢ የሆነ የታሪክ አጋጣሚ ላይ ትገኛለች። ህግም ሆነ ሰብአዊ ርኅራኄ ደብዛው የጠፋበት የዜጎችን የመኖር ዋስትና ማስጠበቅ ቀርቶ በድንበሩም ዝር የማይሉበት የታጠቀው የኦነግ ብልጽግና መንጋ ሰላማዊ ነዋሪዎችን በር ዘግቶ የሚያቃጥልበት ሕፃናት፣ አረጋውያን፣ ነፍሰ ጡር ሳይሉ በገፍ የሚያርዱበት ከሞት አፋፍ አምልጠው ቤተክርስቲያን የተጠለሉ ሳይቀር በዘረኛው አገዛዝ ነፍሰ ገዳዮች የሚባረሩበት የአገዛዙ ቁንጮ የሆነው ሹምም አይቶ አላየውም ብሎ የሚሸመጥጥበት በወያኔ በብልጽግና ወዴት ዘረኞች ሕይወታቸውን ንብረታቸውን ያጡ በተለይ የአማራ ነገድ በመሆናቸው ብቻ የሚፈጸምባቸው ግፍና በደል ፋሽስት ጣሊያን ካደረሰው ጥፋት የከፋ ሁኔታ ውስጥ ነው ያለነው። የአፋር ሕዝብም እንዲሁ ኢትዮጵያዊ ማንነቱን አላስነጠቀም በማለቱ ቀደም ሲል በሻቢያ በኋላም በወያኔ ዛሬ ላይ በአገዛዙ ይሁንታ የወያኔ ሽብር ሰለባ ሆነዋል። ዛሬ በየቦታው በነጠላና በጅምላ የሚታሰሩ የሚሰደዱ የሚታፈኑና የሚገደሉ ደብዛቸው የጠፋው ኢትዮጵያውያን ብዛት በአሃዝ ለመግለጽ አስቸጋሪ ነው። በአገሪቱና በሕዝቡ የታሪክ ቅርሶችና የተፈጥሮ ሀብቶች ላይ እየተካሄደ ያለው ፍጅትና ወገባ፣ ጥፋትና ዘረፋ፣ ሽብርና ጦርነት፣ ረሃብና ቸነፈር፣ ስደትና መፈናቀል እንኳንስ የሕዝብ ወገን ለሆነና የዚች አገር ዜጋ ለሆነ ቀርቶ የባዕድ ወዳጆችን እያሳዘነ ያለበት ሁኔታ ነው። አንድን ዘር እና ሃይማኖት ሊያጠፋ የተሰየመው ኮሎኔል ያፈቀደውን እያደረገ በሚገዛት ኢትዮጵያ የግፍ መብዛት ወደው አያምኑት አሳዛኝ ሁኔታ ነው። የኢትዮጵያ ሕዝብ እንኳን ባገሩና በሁለገብ መብቱ ቀርቶ በጓዳውና በጓሮው ማዘዝ ያልቻለበት አሳዛኝ ሁኔታ ውስጥ ነው። ዛሬ ኢትዮጵያ የኔ የምትለው መንግስት የላትም። ወቅቱ የኢትዮጵያ ሕዝብ በጠባቦችና በባዕዳን ጌቶቻቸው ተቀይዶ ኤሎሄ ኤሎሄ እያለ የሚሰቃይበትና የብተና ጣረ ሞት ጥላውን አጥልቶበት እንደ ሕዝብ አንድነቱን ጠብቆ እንደ አገር ህልውናውን ማስቀጠሉ እያጠራጠረ የመጣበት ሰዓት መሆኑን ያባ ሀገራዊ ኃላፊነት እንደሚሰማው ኢትዮጵያዊ ድርጅት አገር በቀል እንክርዳዶችና ባዕዳን የሚሸርቡትን ኢትዮጵያን የማዳከምና የመበተን ሴራ ለሕዝብ ሲያጋልጥና ሲታገል መቆየቱ የሚታወቅ ነው። ኢህአፓ ከሁሉም በላይ ቅድሚያ የሚሰጠው የኢትዮጵያን ህልውናና አንድነትን የሕዝቧን ደህንነት በመሆኑ በዚህ በዛሬዋ የዴሞክራሲ አትም ላይ ሰፊ ትኩረት ሰጥተን ለመዳሰስ የሞከርነው የካቲትና አድዋ የኢትዮጵያን ህላዊና የሕዝቧን አንድነት የሚመለከቱ የታሪካችን አበይት ወቅቶች በመሆናቸው ነው። ትግል እምነትን ይጠይቃል። ዓላማ ክቡርነቱ ታውቆና ታምኖበት መያዝ ይኖርበታል። ከሃዲ ምሁራን፣ የጎሳ ጽንፈኞች፣ ለዜግነት ክብር ያጡ አጎብዳጆች በስተዋል። በኢትዮጵያዊነት ያስተሳሰሩን ህብረ ብሔራዊ እሴቶቻችንን ሸርሽረዋል። ይህ ከሆነ ደግሞ እምነት የሌለው ዜጋ ራእይም አይኖረውም። ያንዳንዱ መርክ ለሽያጭ ለችርቻሮ ከቀደበ ቅዱስ የተባለው ይረክሳል፣ ክቡር የተባለው ይቀላል። የሰው ህይወት በመስዋዕትነት ሊጠብቀው የሚገባ ነገርም ከቶ አይኖርም። ሀገር ራሷ ትሸጣለች፣ ትለወጣለች። መደፈሯ አያንገበግብም፣ መገነጣጠሏ አያስቆጭም ማለት ነው። እነዚህ ባህሪያት በእጥፍ የተላበሰው ዘረኛ አገዛዝ ለባዕዳን መሳሪያ ሆኖ ኢትዮጵያን ሊበትን ስለተነሳ ልክ ለወራሪ ጠላት ሊኖረን በሚገባው ስሜትና ቆራጥነት ነው አንድ ሆነን ልንዋጋውና ልናስወግደው የሚገባው። በመሆኑም ይህን ሀቅ እያንዳንዱ ኢትዮጵያዊ በነፍስ ወከፍ መገንዘብና ለኢትዮጵያ ትንሣኤ ልክ እንዳድዋውና የካቲቱ በህብረት መነሳት ይኖርበታል የሚለውን ቁም ነገር ለማስታወስ ስለምንፈልግም ነው። ትግላችን ከአምባገነኖችና ዘረኞች ተደራድሮና ተሞዳምዶ የህዝብ ጠላቶች ህዝብን ከፋፍለውና ረግጠው እንዳሻቸው እንዲገዙ አይደለም። ወያኔና የወያኔ ወራሽ የሆነው ኦህዴድ ብልጽግና ያንኑ የገለማውን የዘረኞች ጸረ ኢትዮጵያ ስርዓት ለማስቀጠል ይፈልጋልና ጸንተን መታገል የግድ ይላል። ዛሬ ኢትዮጵያ በእኛ ትውልድ ዘመን በአይናችን እያየን ስትፈርስና ንጹሃን በገፍ ለእርድ በሚቀርቡበት ሁኔታ አይመለከተኝም የሚል ኢትዮጵያዊ ቢኖር መብቱንም አገሩንም ባንድ ላይ እንዳጣ ማወቅ ይኖርበታል። በአሁኑ ሰዓት ከዳር ቆሞ ሲሸሹት የሚከተለውን የኢትዮጵያ ፖለቲካ ሸሽቶ አበስኩ ገበርኩ እያሉ ከንፈር መምጠጡ የክህደት ነው። ያባ ኢትዮጵያዊ ነኝ የሚል ሁሉ የዜግነት ግዴታውን በተግባር ማስመስከር ያለበት ወቅት መሆኑን በጥሞና እንዲያስተውልና የድርሻውን ለአገሩና ለወገኑ እንዲያደርግ አገራዊ ጥሪውን ካስተላለፈ ቆይቷል። ጀንበር በሰረቀ ቁጥር ጭራሽ ቀንድ እየጨመረ ይበልጥ እየተወሳሰበ ለመጣው የኢትዮጵያ ችግር መድኃኒት በሚፈለግበት በተለይ እንደዛሬው የአገር ህልውና ጥያቄ ውስጥ በወደቀበት ሁኔታ ይህን አስከፊ ክስተት ገጥቶ የኢትዮጵያ ፖለቲካዊ ሁኔታ የተደላደለ መሰረት ላይ እንዲዋቀር ከማድረግ አኳያ ገና ብዙ ማድረግ ይጠበቅብናል ብሎ ኢህአፓ ያምናል። ኢህአፓ ያለንበት ጊዜ መሃል ሰፋሪነትን፣ ምንተዳይነትን፣ ከማንኛውም ፖለቲካዊ ጸዳው ነኝ የሚባል አጓጉል ፈሪጥን ወደ ጎን ትቶ ተደራጅቶና ወግኖ በመቆም አገርንና ወገንን ከሰው በላ ዘረኞች ለማዳን ሁሉም የድርሻውን መክፈል ይኖርበታል ሲል አገራዊ ጥሪውን ዳግም ያቀርባል። ጊዜው የምንዘናጋበት ሳይሆን አድዋና የካቲት ድገመና የምንልበት ወቅት ነው። ያኔ ብቻ ነው የህዝብ መብት ሊከበር የአገር ሉዓላዊነትም ሊጠበቅ የሚችለው። አድዋና የካቲት ዛሬም ሕያው ናቸው። ዛሬም እንደ ትናንቱ ዘረኞችን ተደራጅተን እንታገል። የኢትዮጵያን ትንሣኤ በተባበረ ትግል እናረጋግጣለን፣ እናቸንፋለን።
ዛሬም ለቆጠኙ የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ግንባርክን አሳየው፣
ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው።
ቀድሞ ለፋሽስቶ
ያጎነበስን
ዛሬም ለቆጠኞ
ንበረከክ
የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አትመርክ ግንባርክን አሳየው፣
ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው።
ለመድብለ ፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የሕዝብ ተስፋ ነህ። ግንባርክን አሳየ፣
ግንባርክን አሳየ፣ ግንባርክን አሳየ፣ ግንባርክን አሳየ፣ ግንባርክን አሳየ፣ ግንባርክን አሳየ፣ ግንባርክን አሳየ።
በኩራት